Voice of America.
የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ በቁጥጥር ስር የዋሉ ግለሰቦች መኖራቸውን የማዘዣ እዝ ጽሕፈት ቤት ኃላፊው የኢትዮጵያው መከላከያ ሚኒስትር ሲራጅ ፈጌሳ አስታወቁ። እንደ ባለፈው በርከት አድርጎ በመሰብሰብ ሳይሆን የሁከትና ብጥብጡን ዋና መሪዎች ተጠያቂ ማድረግንም መሰረት ያደረገ ስራ እየተሰራ ነው ማለታቸውን ጠቅሶ ሚኒስትሩ የሰጡትን መግለጫ የተከታተለው የአዲስ አበባው ዘጋቢያችን እስክንድር ፍሬው ባደረሰን በዚህ ዘገባው አዋጁን ተግባራዊ በማድረጉ ሂደት ላይ ሳሉ 17 የጸጥታ ኃይሉ አካላት መቁሰላቸውን መናገራቸውንና በሰላማዊ ዜጎች ላይ ስለደረሰው ጉዳት ግን በግልጽ ያመላከቱት ያለመኖሩን አክሎ ዘግቧል።
የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ ለጋዜጠኞች የሰጡት መግለጫ ያስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ የመጀመሪያው ነው። በዋነኛነትም አዋጁ በምን ሁኔታ እየተተገበረ እንደሆነ ነው ያብራሩት። ካለፈው ያስቸኳይ ጊዜ አዋጅ አፈጻጸም ጋር ተማነጻጸር ጀመረ። ይሄኛው ያስቸኳይ ጊዜ አዋጅ መተግበር ከጀመረ በኋላም ያለፈውን አመት ያህል ባይሆንም በቁጥጥር ስር የዋሉ ሰዎች መኖራቸውን ጠቁመዋል።
አሁን ሁከትና ብጥብጡን ለማስቀጠል የሚፈልጉ ከዚህ ተግባራቸው የማይቆጠቡ አካላት ግን አሁን የህግ የበላይነት መረጋገጥ ስላለበት ህጋዊ አስተራሩ ተጠብቆ በህግ የሚጠየቅ ይሆናል። ይሄን ከማድረግ አንፃር አሁን ኮማንድ ፖስቱ በቁጥጥር ስር ያዋላቸው ግለሰቦች አሉ። በይቦት እነኚህ ግለሰቦች እንደባለፈው በርከት አድርጎ በመሰብሰብ ሳይሆን ዋና የጉዳዩ አቀንቃኞች እነማን ናቸው በማለትና በመለየት ዋና መሪዎቹን የህግ ተጠያቂ በማድረግ ላይ መሰረት ያደረገ ስራ ነው የተሰራው። ስለዚህ ከዚህ አንፃር በህግ መጠየቅ ያለባቸው በህግ የሚጠየቁ ይሆናሉ።
ሚኒስትሩ በዛሬው መግለጫ የደረሱ ጉዳቶችን ያብራሩት አዋጁን በማስፈጸሙ ሂደት የጸጥታ አካላት አጋጠማቸው ባሉት ፈተና ላይ በማተኮር ነበር። የነውጥ ኃይሎች አሏቸውን ተጠያቂ በማድረግ
በተደራጀ የነውጥ አግባብ የጸጥታ አካላትን ጭምር ወደ መተናኮስ እነሱ ላይ ቦምብ በመወርወር አንዳንድ ቦታዎች ላይ በፖሊስ ጣቢያዎች ጭምር ሳይቀር ቦምብ ወርውረዋል። የፖሊስ አካላት እንዲቆስሉ ከፍተኛ የሆነ ጉዳት እንዲደርስባቸው ማድረግ ችለዋል። አንዳንድ ቦታ ላይ በዱላ በገጀራ በጽዊ በተለያየ መልኩ የታገዙ የጸጥታ አካላት ላይ ጥቃት በመፈጸም ጥረት አድርጓል። በዚህ ወደ 17 የጸጥታ አካላት የመቁሰል አደጋ ጉዳት ላይ ተዳርገዋል። ከዚህ በተጨማሪ እንግዲህ መንገድ ላይ የሚንቀሳቀሱ ተሽከርካሪዎችን ጭምር የማቃጠል ከአዋጁ በኋላ ባለው ጊዜ ውስጥ ብቻ 4 ተሽከርካሪዎች ተቃጥለዋል።
በመግለጫው ላይ የተገኙ ጋዜጠኞች ግን አዋጁ ተግባራዊ መሆን ከጀመረ በኋላ ስለተገደሉ ሰላማዊ ሰዎች በጥያቄ አንስተዋል። በጉደር ከተማ በመኖሪያ ቤታቸው ቅጥር ግቢ የተገደሉትን አርሶ አደር ደግፌ ደንደናና ልጃቸውን ጨምሮ በተለይም በተለያዩ የኦሮሚያ አካባቢዎች የሰው ሕይወት መጥፋቱና የቆሰሉ መኖራቸው ሰሞኑን ሲዘገብ ቆይቷል። ሟቾቹን በስም ያልጠቀሰው ጠያቂ አባቱና ልጅ ስለሞቱበት የጉደር ክስተትና በሌሎችም አካባቢዎች ስለተፈጠሩ ተመሳሳይ ሁኔታዎች አንስቷል። ሚኒስትሩ ምላሻቸውን የጀመሩትም የጸጥታ ኃይሎች እያጋጠማቸው ያለውን ችግር በመጥቀስ ጭምር ነው።
ቅድም እንዳልኩት ላይላቸው ቦምብ እየተወረወረ እየተፈነከቱ የተለያየ ችግር የሚደረሰባቸው ጭምር በትዕግስት ሆነው ነው እያንዳንዱን ስራ እየፈጸሙ ያሉት። ይሄ በደንብ ልንረዳው የሚገባ ነገር ነው። ከዚህ ውስጥ ጥቂት የሚያጋጥሙ ነገሮች አይኖርም ብሎ መውሰድ አይቻልም። አንዳንዱ ከአቅም በላይ በሆነ እነሱ ላይ በሚፈጠርባቸው ጫና ሊከሰት ይችላል። ለምሳሌ መሳሪያ የመንጠቅ ተግባር ተፈጽሟል። ብዙ ቦታ ላይ አንድ የታጠቀን ኃይል ጠመንጃውን በግድ ስትወስድበት፣ ወይም ደግሞ አንድ የታጠቀን ኃይል ደግሞ ሁለት እጁን ይዘ የተለያየ እርምጃ ልትወስድበት ስትሞክር ምን ሊያደርግ እንደሚችል ሁላችሁም ራሳችሁን እዛ ውስጥ አስቀምጣችሁ ማየት ነው። ስለዚህ እነኚህ ክስተቶች ሊያጋጥሙ ይችላሉ። ባለፈውም ሳትቀምጥ ሙሉ በሙሉ ያለ ምንም ችግር ሁሉ ነገር 100% የተሟላ አፈጻጸም ይኖራል የሚል ነገር ልንወስድ አንችልም። ሊያጋጥሙ ይችሉ ነገሮች አሉ። እነኚህ የሚያጋጥሙት ነገሮች ግን የጸጥታ አካላት ይህን ኃላፊነት ወስደው ሰላሙን የማረጋገጥና የአስቸኳይ ጊዜ አዋጁን የመተግበር ስራ ባይሰሩ ኖሮ ግን ከዚህ የከፋ ስንት ነገር ሊፈጸም ይችል ነበር የሚለውን ደግሞ መውሰድ ነው። የስንት ሰው ህይወት ሊጠፋ ይችል ነበር፣ ምን ያህል ንብረት ሊወድም ይችል ነበር የሚለውን ደግሞ በተቃራኒ ማየት ጉዳዩን በተገቢው ለመረዳትና ግንዛቤ ለማዳበር የሚጠቅም ነው የሚሆነው።
ይህም ሆኖ ግን የሚጣሩ ሁኔታዎች ሊኖሩ እንደሚችሉ ነው የጠቆሙት።
በዚህ ሂደት ውስጥ የሚያጋጥም ነገር ካለ ህጋዊ አግባቡን ተከትሎ የሚጣራና በህግ መጠየቅ ያለበት የጸጥታ አካልም ካለ ደግሞ ቀጣይም ከተጠያቂነት የሚሸሽበት ወይም ደግሞ የሚያመልጥበት ሁኔታ አይኖርም ማለት ነው። ሁለቱን አብረን ነው ማየት ያለብን። ስለዚህ ድርጊቶች ተልእኮን እየፈጸመ ተልእኮን እየተወጣ ባለበት ሂደት ውስጥ የሚያጋጥሙ ነገሮች ካሉ ተልእኮን ሊወጣ ሲል የወሰዳቸው እርምጃዎች ናቸው፣ ተመጣጣኝ ናቸው አይደሉም፣ ራሳቸውን ችለው ተጣርቶ መፍትሄ ይሰጣቸው ናቸው። በመጀመሪያው አስቸኳይ ጊዜ አዋጅ ቢሆን ትክክለኛ ባልሆነ አግባብ ተፈጽመዋል ያልናቸው ነገሮች እነኛን ተግባራት የፈጸሙት አካላት በሕግ እንዲጠየቁ ለሕግ እንዲቀርቡ ተደርጓል። አሁን በዚህ መልክ የሚያጋጥም ነገር ካለ እናጣራው ነው የሚሆነው።
የሽግግር መንግስት እንዲቋቋም እየቀረቡ ባሉ ጥሪዎች ላይ ማስተያየት ሰጥተዋል ሚኒስትሩ።
ቀደም ብዬ እንዳስቀመጥኩት ይሄ መንግስት በሕዝብ የተቋቋመ መንግስት ነው። በሕዝብ ምርጫ የተቋቋመ መንግስት ነው። ሕጋዊ መንግስት ነው። ስለዚህ ይህን ሕጋዊ መንግስት ሕገወጥ በሆነ መልክ መጥቶ ስልጣን ለመያዝ የሚፈልግ ሰው ካለ በዚህ መልክ ሊያስተናግድ የሚችል መንግስትም ሕዝብም የለም በአሁኑ ሰዓት።
የመከላከያ ሚኒስትርና የኮማንድ ፖስት ማለትም የማዘዣ እዝ ጽሕፈት ቤት ኃላፊ ሲራጅ ፈጌሳ ዛሬ በሰጡት መግለጫ የአስቸኳይ ጊዜ አዋጁን አስመልክቶ ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።